የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ማክሰኞ ሚያዝያ 29 2011 ነው። ለዛሬ ከያዝናቸው ጉዳዮች መካከል
በምዕራብ ጎንደር ዞን የብሔር ግጭትን በመቀስቀስ የሰብአዊና ቁሳዊ ጥፋት መንስኤ ናቸው የተባሉ ተጠርጣሪዎችን ከተጠያቂነት ለማስመለጥ የተደረገውን ሙከራ አክሽፍያለሁ ሲል የዞኑ የጸጥታ ቢሮ አስታውቋል።
ክፍያ እንደጨረሱ በሆራሉ ይዟቸው ወደ ሽንፋ ከተማ አካባቢ በሚባለው እንቅስቃሴ ቆማ ተደረሰ። በድምሩ አምስቱን ሆራሉ ይዞ ከመሄድበት ጊዜ እዛው ማህበረሰቡ ሊተባበር ተጠየቀ። በደረሰው መረጃ የአካባቢ ጸጥታ መዋቅርና ማህበረሰቡ እንዲቆሙ አደረገ።
የዞኑ ምክትል አስተዳዳሪ እንዲሁም የአስተዳደርና ጸጥታ ኃላፊ የሆኑት አቶ ደሳለኝ ጣሰውና የሰማችኋቸው ካፍታ ቆይታ በኋላ ዝርዝር ጉዳዩን እናስደምጣችኋለን።
ሳቅን በሰዎች መካከል ያለ ልዩነትን ለማጥበብ የማይነኩ የሚመስሉ ጉዳዮችን ለመድፈር እየተጠቀመ ያለ ወጣት ከያኔ እንግዳል።
የኔን አመለካከት የኔን ቀናነት ይረዳሉ ብዬ ተስፋ አደርጋለሁ።
ለእግሩ ከስክስ ጫማ፣ ለጉልበቱ መጋጫ፣ ለደረቱ ጋሻ፣ ለጭንቅላቱ ሄልሜት አርጎ በብረት ለበስ መኪና ታጅቦ የመጣ አመታት የሰለጠነ አድማ በታኝ ወታደርና አርሴናል ምትል የተመጨቀ ቲሸርት ለብሶ ባዶ እግሩ የወረቀት መፈክር ይዞ ወጣ ታዳጊ እንዴት ነው ባይልም ይመጣጠሉት? እስኪ ንገሩ።
ኮሜዲያንና የራዲዮ ትሪት መሪ ሆነው እሸቱ መለሰን ነው ቀንጭበን ያስተማነው። ከቆይታ በኋላ ሙሉ ቃለ ምልልሱ እናደርሳችኋለን።
እነኚህንና ሌሎች መሰናዶችን ይዘናል። አብራናችሁ የምናመሸው ጽዮን ግርማና ሀብታሙ ስዩም ነን። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በማይናማር ለሁለት አመታት በእስር ላይ የቆዩት ሁለት የሮይተርስ ዜና አገልግሎት ጋዜጠኞች ዛሬ ተለቀው ቤተሰቦቻቸውን ተቀላቅለዋል። ጋዜጠኞች የተለቀቁት የሀገሪቱ ፕሬዚዳንት ዊን ማይንት ለብዙ ሺህ እስረኞች ምህረት ካደረጉ በኋላ ነው። ጋዜጠኞቹ ዋ ሎንና ኪዋ ሶኡ በሰባት አመት እስራት እንዲቀጡ ተፈርዶባቸው የነበረው ኦፊሳላዊውን የሚስጥር ህግ ጥሳቸዋል ተብሎ እንደነበረ ይታወሳል። ሁለቱ ጋዜጠኞች እንደ አውሮፓውያን አቆጣጠር በ2017 ዓ.ም ተመረጠ በቁጥጥር ስር የዋሉት 10 የሮሂንጋ ብሔረሰብ አባላት ኢንዲን መንደር ውስጥ በፖሊሶችና ወታደሮች መገደላቸውን በመመርመር ላይ እንዳሉ ነው። ዛሬ ከእስር ተለቀው ሲወጡ ወዳጆችና ቤተሰቦቻቸው በደስታ ተቀብለዋቸዋል።
ዶናልድ ትራምፕ ፕሬዝዳንት ባይሆኑ ኖሮ በህግ የተያዘን የምርመራ ሂደት በማጨናገፍ ወንጀል ይከሰሱ ነበር ሲሉ በመቶዎች የተቆጠሩ የቀድሞ የፌደራሉ ጠበቆች ፊርማቸውን ያኖሩበትን ደብዳቤ ይፋ አድርገዋል። ቀደም ሲል ልዩ መርማሪው ያወጡት ሪፖርት የትራምፕ ምረጡኝ ዘመቻ በ2016ቱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ከሩሲያ ጋር አላሰራም ይበል እንጂ ፕሬዝዳንቱ ህጋዊ ምርመራውን ለማገድ ከ12 ጊዜ በላይ ሙከራ ማድረጋቸውን ግን ያሳያል። ጠቅላይ አቃቤ ህግ ዊሊያም ባር እና ምክትላቸው ሮድ ሮስተንሲን ኋላ ላይ ጣልቃ በመግባት ሙለር ያቀረቡት ማስረጃ ፍትህ የማገድ ክስ ለመመስረት በቂ አይደለም ብለዋል። እነዚህ ዛሬ ዶናልድ ትራምፕ ፕሬዝዳንት ባይሆኑ ኖሮ በህግ የተያዘን የምርመራ ሂደት በማጨናገፍ ወንጀል ይከሰሱ ነበር ሲሉ ደብዳቤ ያስገቡት የቀድሞ የፌዴራሉ ጠበቆች ግን በእኛ አስተያየት የቀረቡት ማስረጃዎች ወደ ተቃራኒው ሚዛን ያደላሉ ብለዋል።
የዩናይትድ ስቴትስ ፕሬዚዳንት የቀድሞ የግል ጠበቃ ማይክል ኮን ከፕሬዚዳንቱ ጋር በድብቅ ወሲባዊ ግንኙነት ነበራቸው ለተባሉ ሁለት ሴቶች አፍ ማዘጊያ ገንዘብ በመክፈልና በሌሎች ወንጀሎች የቀረቡባቸው ክሶች ተረጋግጠውባቸው ትናንት ወደ ወህኒ ቤት ተልከዋል። ህግ ጥሺ የተገኘውት ከፕሬዚዳንት ትራምፕ በተሰጠኝ ትዕዛዝ መሰረት ነው ሲሉ የእምነት ቃላቸውን ሰጥተዋል። ማይክል ኮን ትናንት ከኒውዮርክ አፓርታማቸው ተይዘው ወደ ፌዴራሉ እስር ቤት ሲወሰዱም ገና ብዙ የማጋለጠው ሚስጥር አለ ብለዋል። ፕሬዚዳንት ትራምፕና ሌሎች በርካታ የሪፐብሊካን ፓርቲው አመራሮች ማይክል ኮን ይዋሻል ሲሉ ለማደናቀፍ ሞክረዋል። አምስት የፕሬዚዳንቱ የቀድሞ ረዳቶች በተለያዩ ወንጀሎች ተፈርዶባቸው በእስር ላይ ይገኛሉ።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትላንት ከሩሲያው አቻቸው ከሰርጌይ ላቭሮቭ ጋር ተገናኝተዋል። በቬንዙዌላው የፖለቲካ ቀውስ ጉዳይ ላይ ተነጋግረዋል። በዚያች ሀገር የውስጥ ጉዳይ የባዕዳን ወታደራዊ ጣልቃ ገብነት መኖሩን እንደማይፈልጉ ሁለቱ ከፍተኛ ዲፕሎማቶች አጽንኦት ሰጥተው መናገራቸው ተዘግቧል። ሁለቱ ውጭ ጉዳይ ሚኒስትሮች ቬንዙዌላን አስመልክቶ በጎን የተወያዩት ዩናይትድ ስቴትስ እና ሩሲያ አባል በሆኑበትና ፊንላንድ ውስጥ በተካሄደው የአርክቲክ ጉባኤ ወቅት ነው። ቬንዙዌላውያን ዲሞክራሲያዊ ስርዓት እንደሚገባቸው ለሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ግልጽ አድርጋለሁ ሲሉ ማይክ ለጋዜጠኞች ተናግረዋል። ኩባንያውና ኢራናውያን ከቬንዙዌላ እንደወጡ መፈለጋቸውንም አስረድቻለሁ ብለዋል። ላቭሮቭ በበኩላቸው በቬንዙዌላ የዩናይትድ ስቴትስ ወታደራዊ ጣልቃ ገብነት አውዳሚና ህገወጥ እንደሚሆን አሜሪካውን ዲፕሎማት አስጠንቅቄያለሁ ሲሉ ከስብሰባቸው በኋላ ለጋዜጠኞች አስረድተዋል። አድማጮች፣ ለሰዓቱ ያዝናቸው አጠራጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚሁ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የካቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው ጉዳያችን እናምራ። በምዕራብ ጎንደር ዞን ቋራ ወረዳ ቁጥር 1 ተብሎ በሚታወቀው አካባቢ ከወራት በፊት የብሔር ግጭት በማስነሳት የሰባዊና ቁሳዊ ጥፋት መንስኤ ሆኗል ተብለው የተጠረጠሩ 5 ግለሰቦችን 4 የመከላከያ ሰራዊት አባላት ለማስመለጥ ሲሞክሩ መያዛቸውን የዞኑ አስተዳደር አስታውቋል። የባህር ዳሯ ባልደረባችን አስቴር ምስጋናው ያነጋገረቻቸው የዞኑ ምክትል አስተዳዳሪና የአስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ የሆኑት ደሳለኝ ጣሰው ተጠርጣሪዎቹ እንዴት እንደተያዙ በመዘርዘር ይጀምራሉ።
የሞት ከፋዮች 2 የፋይናንሶች የመከላከያ እሱ አመራሩና ወደ 5 የሚሆኑ አጃቢዎች ሆነው ነው ወደ ቋራ ቁጥር 4 የሄዱት። ይሄን የመከላከያ ደግሞ አባላት ሲከፍሉ ከዋሉ በኋላ ሲመለሱ አንደኛው ተጠርጣሪ ከመከላከያ ካምፕ 4 ግለሰቦች ጋር አለ ተብሎ ጥቆማ ተሰጥቶ እዛ አካባቢ ያሉ የወረዳ አመራርና የጸጥታ መዋቅር ወደ ቦታው ሲሄዱ ክፍያ እንደጨረሱ በሆራሉ ይዟቸው ወደ ሽንፋ ቀጠና አካባቢ ለሚባለው ሲንቀሳቀስ ጥቆማ ተደረሰ። በድምሩ 5ቱን ሆራሉ ይዞ በሚሄድበት ጊዜ እዛው ማህበረሰቡ ይተባበር ተጠየቀ። በደረሰው መረጃ የአካባቢ ጸጥታ መዋቅርና ማህበረሰቡ እንዲቆሙ አደረገ። እነዛን 5 ሰዎችም ፍጥቃቸውንም በአደው ፓትሮል አማካኝነት በእኛ ወረዳና የዞን አመራር የጸጥታ መዋቅር ትብብር ህብረተሰቡም እንዳለ ሆኖ ተይዘው ወደ ቋራ ወረዳ ምርመራው እንዲጣራ የታዙበት ለህግ እንዲተላለፍ የተደረገበት ሁኔታ።
ተጠርጣሪዎቹ የመከላከያ ሰራዊት አባላት ኮሎኔል አንግ ሶማሪያ የ33ኛ ክፍለ ጦር 2ኛ ብርጌድ 1ኛ ሻለቃ አዛዥ፣ መጋቢ 50 አለቃ አባድር አብራሽ ሹፌር፣ 10 አለቃ ደጀና ቡቶ የሂሳብ ባለሙያና ወታደር ሳምራዊት ገብረ እግዚአብሔር ናቸው። በቁጥጥር ስር የዋሉት እነዚህ የመከላከያ ሰራዊት አባላት በቋራ ወረዳ ቁጥር 4 ነፍስ ገበያ አካባቢ ለሚገኙ የኢፌዴሪ መከላከያ ሰራዊት አባላት ደሞዝ ለመክፈል መጥተው ወደ መተማ ሲመለሱ በመኪናቸው 5 በወንጀል የተጠረጠሩ ግለሰቦችን ከያዙት የጦር መሳሪያ ጋር ለማሸሽ ሲሞክሩ ነው የተያዙት ይላሉ።
ሁለት ካላሽንኮቭ መሳሪያና ወደ 9 ካዝና አብረው የተገኙ መሆኑ 50,000 በላይ ብር በእነዚህ ግለሰቦች እንደነበር መሳሪያ መያዝ ያለባት የመሳሪያው ባለቤቶች ነበሩ። ገንዘብ ለሚከፍሉ ሰዎች ለፋይናንስ ለመከላከያ ፋይናንስ መሳሪያውን አስዞታል።
በተለይ የ33ኛ ክፍለ ጦር 2ኛ ብርጌድ 1ኛ ሻለቃ አዛዥ ኮሎኔል አንግ ሶማሪያ ከድርጊቶቹ በመነሳት በጥርጣሬ አይን የሚታይና በተደጋጋሚም በአካባቢው በጸጥታ አካላት የተገመገመ ግለሰብ ነበር ይላሉ አቶ ደሳለኝ ጣሰው።
በመሰረቱ ይህን ግለሰብ ከዚህ በፊትም ገምግመን መስተካከል እንዳለበት የህዝብ ወገንተኝነት እንደሚጓደለው ተልኮ ውጭ እየሰራ እንደሆነ በጋራ መስራት ፍላጎት ይዘለው እንደሆነ ገምግመን አቅጣጫ አሰጠን ነበር። አልተማረበትም።
አሁን በወንጀሉ ተይዟል። ያለው ሁኔታ ይሄ ነው።
በቋራ ወረዳ አካባቢ ከሚኖሩ አንዳንድ አስተያየት ሰጪዎች መካከል ወጣት አበባው እንደሚናገረው በአካባቢው ሰላምን ለማስከበር በሚመደቡ የመከላከያ ሰራዊት ላይ እምነት የለንም ይላል።
በተለይ ከማለት ጋር ተያይዞ ምንም አሳደሮች በመስቀል የባን መተከን ተደርጎ አላስፈላጊ የነብረት የሰት ውድመት እንዲከሰት ተደረገ። ለዚህ ማሳያ የሚሆነው በወቅቱ የአረብነት ለጦር በተለያየ በሽንካ በቋራ መተማ እንዲሁም በትዩጋ አካባቢ ከፍተኛ የሆነ እንትን የፈጥሩ ነበር። ይህን ትንሽ ሙሉ በሙሉ የተቋሙ አባል ናቸው ለማለት አይደለም። አንዳንድ መከላከያ ተቋሙ የማይወክሉ የግል ጥቅማቸውን የሚያግበሰብሱ ይህን ድርጊት ፈጽሞ ቆይተዋል። ከዛ በኋላ 33ኛ ክፍለ ጦር ከተቀየረ በኋላ አሁን የአካባቢ ሰላም ወደ ነበረበት የመረጋጋት ገብቷል ማለት ነው። ይሁንና አሁን እንዲሁም የአካባቢ ማህበረሰብ በተቋሙ ላይ የሆነ ቅራኔ እንዳሳድር አድርጓል እና ይህን ደግሞ የሚመለከተው ሊያስተካክል ይገባል።
ከወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎንደር ከተማ ነዋሪዎች ጋር በነበራቸው ውይይት ከለውጡ በኋላ ትልቅ ስራ ተሰርቷል ከተባለ መከላከያ ውስጥ ያለው ማሻሻያ ነው ብለው ነበር።
መሬት የነካ ለውጥ ሰራን ብለን ድርጅታችን መስጠት መናገር ተቻል መከላከያ ውስጥ ይቆጣል። ከእዝ ጀምሮ እስከ ክፍለ ጦር ባለው አደረጃጀት ለመጀመሪያ ጊዜ አማራውም ኦሮሞም ትግሬውም ሌላውም ብሔር ብሔረሰብ ኮሚቴ ሆኖ የሚሰራበት በከፍተኛ ደረጃ መከላከያ ውስጥ ለውጥ ያመጣ ስራ ተሰርቷል።
ከሰሞኑ ታዲያ እነዚህ የመከላከያ ሰራዊት አባላት ተጠርጣሪ ወንጀለኞችን ለማስመለጥ የሞከሩትን ዘገባ በማህበራዊ ሚዲያ ከተሰራጨ በኋላ ብዙ አስተያየት ሰጪዎች በመከላከያ ሰራዊት ውስጥ ማሻሻያ አልተደረገም፣ አሁንም በአንድ ፓርቲ ተጽዕኖ ስር ነው ያለው የሚል ትችት ተሰንዝሯል። ይህንን በተመለከተ የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር።
ክቡር ጠቅላይ ሚኒስትሩ እንደገለጹት ትልቅ ሪፎርም እየተሰራበት ይሄንን ህዝቡም ያረጋግጣል። ነገር ግን ደግሞ የአንድ ነገም ተነጎዳ ዛሬ አንድ ስህተት ሆኖ ወይም ደግሞ በሚያስተረተር ጉዳይ ተሰርቶ ሲገኝ የሰዎችን ስምም ሌላም ነገር አይቶ ጥቅልል ያለ ማደማደሚያ ላይ መድረስ እውነቱን ላያሳየን ይችላል። ስለዚህ የሆነ ሆኖ አቋሙን እንደዚህ አይነት ተረታሪ በመጣበት ጊዜ ወዲያው ተቀብሎ ጉዳዩን ለመፈተሽ በፍጥነት ወደ ስራ መግባቱ ተቋሙ የተለወጠ ተቋም መሆኑን የሚያሳይ ነው። ስለዚህ በህብረተሰቡ በኩል ወይም ደግሞ ይሄንን ጥያቄ ያነሱ አሉ ብለሽ ያልሽውን በተመለከተ በእነሱ ያዩበት መንገድና ሁኔታ አለ። ነገር ግን ደግሞ በሌላ መልክ ያለውን በመከላከያም በሀገር ደረጃ ያለውንም መረጃና አጠቃላይ ሁኔታ ማየትና መመልከት በጣም ተገቢ ነው። ጉዳዩ ግን በሁሉም መልክ የሚጣራ ሆኖ ሳለ ተጣርቶ በየትኛውም ደረጃ እርምጃ የሚያስወስድ ሆኖ ሲገኝ እርምጃ የሚወሰድበት መሆኑ በምንም መልኩ ጥርጥር ውስጥ ሊገባ አይችልም።
ተጠርጣሪዎቹ የመከላከያ ሰራዊት አባላት በአሁኑ ሰዓት ምርመራ እየተደረገባቸው ሲሆን የምርመራ ውጤቱ እንዳለቀ ለህዝብ ይፋ ይሆናል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ትሬቨር ኖሃንና ኬቨን ሃርትን የመሰሉ የአደባባይ ኮሜዲያን ባለሙያዎች ወይም ስታንድ አፕ ኮሜዲያን በማየት ፈለጋቸውን ለመከተል መነሸጡን ይናገራል። ከፖለቲካ እስከ ማህበራዊ ጉዳዮች፣ ከጾታዊ ጽንሰ ሐሳቦች እስከ ሰብአዊ መብት ሙግቶች በስራው በሚዳሰሱ ስራዎቹ መልካም ምላሽ እያገኘ ይገኛል። የዛሬው እንግዳችን እሸቱ መለሰ ከኮሜዲ ስራው በተጨማሪ የኛ የተሰኘ የራዲዮ ትርኢት መሪ የሆነው እሸቱ ከባልደረባችን ሀብታሙ ስዩም ጋር በነበረው ቆይታ እስከ አሁኑ የኮሜዲ ዓለም ጉዞ ጋር የተያያዙ ጉዳዮችን ተጫውተዋል።
በልጅነታችን ስንመጣ እንዲራቁታችንን ይመጣ ነው። አንድ ስንዝር መሬት ይዞ ይመጣል፣ ትንሽ የኩሬ ይዞ ይመጣል፣ ትንሽ ኩሬ እየተጫወተ ይዞ ይመጣል። ታዲያ ከየት አመጣን ነው? ይሄ መሬት የኔ ነው ውጣልኝ፣ ይሄ ውሃ የኔ ነው አጠጣብኝ የምንባባ ነው። ከየት አመጣን ነው?
እሸቱ፣ በጥቂት ወራት ፍርርቅ ያተምካቸውን የኮሜዲ ስራዎች ተከታትያለሁ። ፖለቲካውን ታነሳለህ፣ ብሔርተኝነቱን፣ ሰብአዊነትና ሌሎችን በቁም ነገር እንኳን ሲነሱ የማያግባቡንን ጉዳዮች አንስተህ የሳቅ ምንጭ ታደርጋቸዋለህ። በተለይ ኢትዮጵያ ውስጥ ካለው ትኩሳት አንጻር ይሄ አቀራረብ ፈተና የለውም?
ያው ጥንቃቄ በጣም ይጠይቃል። ምክንያቱም አንዳንድ ጊዜ እንዳንዳንዱ አርስተ ነገር የምትተጎምበት በጣም ብዙ ሰዎች ተንተርነውበት ጊዜ ላይ ስለሆነ ያለነው እያንዳንዱ ነገር በጣም ጥንቃቄ ይጠይቃል። ስለዚህም በተቻለ መጠን ጥናት እናደርጋለን። ጥናቱን ወደ ስክሪፕት ከቀየር ነው በኋላ ደግሞ ለተለያዩ አካላት ጋዜጠኞች፣ ባለሙያዎች እንዲሁ ደግሞ ተመልካች ይሆናሉ ብለን ለምናስባቸው ሰዎች የማሳየት የማስገንዘብ ስራ እንሰራለን። ከዚህ ሁሉ ውጪ ግን እኛ ምንም ያው ክሩ ስላለኝ ነው የስታንድ አፕ ኮሜዲ ቲም አለ። እኛ ያው ወገንተኛ አይደለንም፣ ለማንም አንወግንም፣ ማን ከማንም ጋር ጠብ የለንም። እውቀትን፣ እውነትን፣ ፍቅርን ነው የሚያስተላልፍ ነገ ለተሻለ የሚያደርግ ሀሳብ ስለሆነ የምንመጣው። ብዙም ፈተና እስካሁን ድረስ አልገጠመንም። አንዳንዴ በተለይ የመጨረሻውን ስራ ከሰራ ነው በኋላ ስራውን እንኳን በቅጡ ሳያዩት ሀሳቡን ሳይረዱት አሉታዊ ሀሳብ ያለች ዝንተኞች ያጋጥመውናል። እነሱ ደግሞ እንዲሁም ይበልጥ እንድንታወቅ በር ከፈቱልን። ምክንያቱም አሉታዊውን ሀሳብ ካየ በኋላ ሰው ገብቶ ስራውን ሲያዩ በጣም እየተደነቀ እንዲሁም ወደ አድናቂነት ወደ ተከታታይነት እየተቀየረ ነው።
እሸቱ ሳቅን እንግዲህ ሰዎችን ለማቀራረብ እየተጠቀምኩበት ነው ብለህ ታስባለህ? እንደ ድልድይ፣ እንደ መቀራረቢያ፣ አብሮ እንደ ማውጊያ?
በጣም በጣም የሚገርም ነገር እንዲሁም እኛ ስራውን ስንሰራው ማለት ነው ስትራክቸሩን ስንሰራው ሁልጊዜ በጣም መነጋገሪያ እንዲሆን የምንፈልጋቸውን ነጥቦች መጨረሻ ላይ ነው የምናደርገው። የኮሜዲ መጨረሻ ላይ ማለት ነው ሰተነው የምንወጣው መልእክት ሰው እንዲያወራበት እና በጣም የሚገርም መልኩ በጣም መነጋገሪያ ለሰዎች የማውሪያ ርዕስ ዲስከሽን ፖይንት እየፈጠርን ሄደናል ብለን እናስባለን። ለምሳሌ ዘመነ ፍስሐ ላይ ከሰራናቸው ስራዎች አንዱ የጾታዊ ሚና የሚባል ነገር አለ። ለምሳሌ ወንድ ይህን አይሰራም፣ ቤት ውስጥ ሚስት ይህንን መስራት አለባት፣ ባል ይህን መስራት የለበትም ተብሎ በተለምዶ የሚታሰብ የተሳሳተ አመለካከትን ቻሌንጅ የሚያደርግ ሀሳብ ነበረን እና ከዛ በኋላ በጣም ብዙ ባልና ሚስት በዛ ሀሳብ እንዳወሩበት ሚስቴ እኮ በቃ አንተን ኮሜዲ ካየች በኋላ እኔም ወጥ መስራት ጀመርኩ ምናምን ገብቷል። አውርተው ተስማምተው ምናምን አይነት ነገር እና ይሄ ወደ ለውጥ ወደ ተግባር የሚገፋ ለመነጋገር በር የሚከፍት ነገር እንደሆነ ይሰማናል። ለምሳሌ የመጨረሻው ደግሞ ነግበኔን ከሰራን በኋላ ስለ ሰውነት ነው የሰበት ነው። ሰው ብሔር ይዞ እንደማይመጣ፣ ቋንቋ ይዞ እንደማይመጣ፣ ሁሉም ራቁቱን እንደተወለደ ከዛም በኋላ ሁሉም ራቁቱን ተመልሶ እንደሚሄድ፣ ስለዚህ ለዚህ አጭር እድሜ ደግሞ መፋከር አንድ መሆን እንደሚያስፈልግ ያንን መድረክ ላይ ሰብከን ነው የወረድ ነው እና መጨረሻ ላይ በቃ ብዙ ሰው በዛ እያወራ እንደሆነ እንደውም ከኮሜዲው ላይ ሰዎች ኮት እያደረጉ ፌስቡክ ላይ ብዙ ነገር ጽፈዋል። ማንነታችንን ስራን አንድነታችንን የሚያስመልስልን ነው የሚያስፈልገን፣ ብሔር ይዞ የመጣ የለም ምናምን አይነት የመነጋገሪያ ነጥቦች ሆኖ አግኝተናቸዋል።
እስኪ አሁን እንደው ይሄ ልጅ እንየው መለመላውን የመጣው አይደል? ይሄ ልጅ ሲመጣ ሁለት እጅ፣ ሁለት እግር፣ ሁለት ጆሮ ይዞ መጥቷል። እቺ ነገር ይዞ መጥቷል። ብሔሩ ይዞ መጥቷል። ይሁን ልጅ እስኪ በእናታችሁ ብሔሩ ካለ ንገሩኝ። ብሔር እዚህ ጋር ካለ ንገሩኝ።
ቀደም ብለህ ጠቃቅሰውሃል መቼም አንድ የኪነ ጥበብ ሰው ከስራው በኋላ ሙገሳውንም ወቀሳውንም ይዞ ነው የሚራመደው። የኮሜዲ ስራህን መሰረት አድርገው የተከሰቱ የማትረሳቸው የህዝብ ምላሾችን እስቲ አስተውሰኝ። የወደዱልህን በአንጻሩ ደግሞ እንደው ጥርሳቸውን የነከሱብህ አፍታዎችም ካሉ እታነሳልህ ትችላለህ።
አሪፍ እንትን ነው። ያው በተቻለ መጠን ኮሜዲ አብዛኛውን ሰው ማስደሰት አለበት ብዬ አስባለሁ። አብዛኛውን ሁሉንም ሳይሆን አብዛኛውን አብዛኛውን ለማስደሰት ደግሞ ያው እናጠናው ጥናት ወስኗል። ከመልካሙ ሀሳብ ስጀምር ገርም ነገር እኔ እቅድ ስናወጣ ከማናጀር ጋር ቢያንስ የአምስት ዓመት እቅድ አውጥተን ነበረ። በአምስት ዓመት ውስጥ በቃ በደንብ ፌመስ ኮሜዲያን መሆን አለብኝ፣ ከኢትዮጵያ ውጭ ብዙ ስራዎች መስራት አለብኝ የሚል ሀሳብ ነበር። አሁን ግን ገና ሁለተኛውን ስራ በስድስት ወር ውስጥ ማለት ነው ዘመነ ፍስሐ ወጥቶ የት ነበርን እንደወጣ በጣም የሚያስደነግጡ ስልኮች ናቸው የተደውሉልኝ፣ በአዎንታዊ መልኩ ማለት ነው። ማለት በጣም የማልጠብቃቸው ማከብራቸው ማደንቃቸው ሰዎች ከአሜሪካ፣ ከአውሮፓ፣ ከእንግሊዝ፣ ከኢትዮጵያ ውስጥ በጣም ትልልቅ በሙያው የተከበሩ ምላቸው በስም ያላቸው ሰዎች እየደወሉ በጣም ትልቅ አድናቆት ሰጥተውኛል እና ምናልባት አሁን የሚጠረሻው ስራ ላይ አንዳንድ ስራውን በትክክል በሳይንቱም ጨርሰው ሳይንቱም ሀሳቡን በራሳቸው መንገድ ጠምዝዘው ምናልባት ፌስቡክ ላይክ ለማግኘት ሼር ለማግኘት ገንዘብ ለመስራት ወይም ደግሞ የነሱን ደጋፊዎች ለማነጋገር ኔጌቲቭ ነገር ፍጹም ከሰራው ስራ ጋር የማይገናኝ ነገር ፌስቡክ ላይ ፖስት ያደርጉ ወንድሞች እህቶች አሉ። ያንን ደግሞ ሞስ ደውለ ካለመረዳት ነው የሚሆነው 100% ማለት ስራውን ካለመረዳት እኔን ካለማወቅ የቆንኩለትን አላማ ገና ስላላዩኝ ነው። ገና ከዚህ በኋላ በሚሰራው ስራ በደንብ አይተውኝ የኔን አመለካከት የኔን ቀናነት ይረዳሉ ብዬ ተስፋ አደርጋለሁ።
ለእግሩ ከስክስጫማ ለጉልበቱ መጋጫ ለደረቱ ጋሻ ለጭንቅላቱ ሄልሜት አርጎ በብረት ለበስ መኪና ታጅቦ የመጣ አመታት የሰለጠነ አድማ በታኝ ወታደርና አርሴናል ምትል የተመጨቀች ቲሸርት ለብሶ ባዶ እግሩ የወረቀት መፈክር ይዞ ወጣ ታዳጊ እንዴት ነው ባይል የሚመጣጠሉት? እስኪ ንገሩ።
የመጨረሻ ጥያቄ ላስከትል። ተሰጥቶ ያላቸው እንዳንተው እንግዲህ ስጦታ ያላቸው ወጣቶች በሀገርና በሰዎች ህይወት ላይ አዎንታዊ ተጽዕኖ ለመፍጠር አቅማቸው እስከምን ድረስ ነው ብላ ታስባለህ? ምን ያክል አቅም አላቸው?
ወይኔ በጣም የሚገርም ነገር። ዛሬ ጠዋት አሁን በአዳማ ከተማ ናውዘር የሚባል ትምህርት ቤት ነበርኩኝ። ተማሪዎቹ ኮሜዲያን ሸቱ መለሰን በጣም በቃ ይንታ ብለው ትምህርት ቤቱን ጠይቀው ሄጄ ነበር እነሱን ለማነቃቃት ለማበረታታትና በጣም ከመጠብቀውና ፍጹም ከሰራሁት ስራ በላይ ተማሪዎቹ ውስጥ ፍቅር ነበር ተነሳሽነት ነበር ሲያዩኝ የሚሰማቸው ስሜት ያሳዩኝ ፍቅር ፍጹም ያልጠበቅኩት ነውና ኪነጥበብ ውስጥ ያለ ሰው እባክህ የሚሰራ ሰው በጣም 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 ሀገርን ትውልድን ለመቀየር በጣም ትልቅ እሱ ራሱ ከሚያቀው በላይ አቅም አለው ብዬ አምናለሁ። ይሄ የኪነጥበብ ሰው በቃ ጸጋ ተሰጥቷል በሰው ልብ ውስጥ አድሯል እግዚአብሔር በሰው ልብ ውስጥ ሞገስ ይፈጥራል። ስለዚህ ያን ሞገሱና ጸጋውን ተጠቅሞ የሚያስተላልፈው መልእክት እጅግ በጣም ኃያል ነው።
ኮሜዲያን ሸቱ መለሰ በቀሪ የሥራ ዘመኑ ተመሳሳይ ጉዳዮችን በስፋት ያነሳ ለማቅረብ አብሮም መሰል ስጦታ ያላቸውን ሰዎች የሚያሰለጥን ትምህርት ቤት የመክፈት ህልም እንዳለው ነግሮናል።
ወደ ቀጣዩ ዘገባና ምራቅ ቀጣዩ ዘገባ ወደ ምራብ ወለጋ ይወስደናል። በምራብ ወለጋ ላሎ አሳቢ ወረዳ ውስጥ ባለፈው ቅዳሜ 10 ሰዎች የጭነት መኪና ላይ አሸዋ ሲጭኑ ተገደሉ ሲል አንድ ከቅርብ ርቀት አየሁ ያለ ግለሰብ ለቪኦኤ ተናግሯል። የዞኑ የጸጥታ ጽፈት ቤት ስለ ጉዳዩ ያጣራ መሆኑን ጠቅሶ በስፍራው ሲተኩሱ የነበሩት የኦሮሞ ነጻነት ግንባር ሸኔ ታጣቂዎች ናቸው በማለት ሁለት ግለሰቦች ቁጥጥር ስር መዋሉን አስተውቋል። የኦሮሞ ነጻነት ግንባር ሰራዊት የምራብ ዞን ጦር መሪ በበኩሉ ሰዎችን የገደለ መከላከያ ነው እንጂ የተያዘ የኦነግ ታጣቂ የለም ብለዋል። ናኮር መልካ ተጨማሪ ዘገባ አለው።
ኪንዲሳ ገበየው ባለፈው ሳምንት ቅዳሜ ከቀኑ 10 ሰዓት ከተማ በላሎ አሳቢ ልዩ ስሙ ለጋሻዋ ኡዋ በተባለ ስፍራ ላይ ተፈጠረ ያለውን እንዲያብራራል።
ወደ ሰቆት ይርኑ ታምሩ ገበየው ለምን
ወንድሜ ነው የሞተው? ታምሩ ገበየው ይባላል። አሸዋ ሊጭን ሄዶ ነበር። ስራ ሰርቶ ነበር የሚማረው። አባት የለውም። ከችግረኛ እናቱ ጋር ነው የሚኖረው። ተኩስ የነበረው ጧት 3 ሰዓት ገደማ ሲሆን ተኩሱ በማቆሙ ከሰዓት በኋላ ነው የሄዱት። በስፍራው በአጠቃላይ 10 ሰዎች ናቸው የሞቱት ብሏል። የምራው ወለጋ ጸጥታ ጽፈት ቤት ኃላፊ አቶ አብዩ ምህረት ተከታዩን ምላሽ ሰጥተዋል። እውነት አይደለም። የመከላከያ ሰራዊቱ በመንገዱ ሲያልፍ ነበር የኦነግ ሸኔ ታጣቂ በመንግስት ሰራዊት ላይ ተኩስ ከፈተባቸው። በሁለቱ መካከል የተኩስ ልውውጥ ነበር። በተኩሱ መካከል ስለተፈጠረው ነገር እያጣራን ነው። የተጎዱ ሰዎች አሻዋ በማውጣት ላይ የነበሩ ሰዎች ናቸው የተባለውን አስመልክቶም ትክክል መሆኑን እያጣራን ነው። በአካባቢው ግን አሻዋ የሚያወጣ ኦነግ ሸኔ የለም። በመተኮስ ላይ የነበረ አንድ ሰው ከነትጥቁ አንድ ሌላ ሰውም ያለ ትጥቅ እዛው ተይዘዋል። ይሄ መቼ ይቆማል ብለህ ለጠየቀው እነሱ ወደ ሰላም ሲመለሱ ነው። የህግ የበላይነት እስኪረጋገጥ ሰራዊቱ መንቀሳቀስ የማይቀር ነው ሲሉ አብራርተዋል ኃላፊው። የኦሮሞ ነጻነት ግንባር የምራብ ዞን ጦር መሪ ወይም ደበሌ ጉማባሴ ቢሳ የምራብ ወለጋ ጸጥታ ጽፈት ቤት ኃላፊ አቶ አብዩ ምረት ላቀረቡት ክስ ተከታዩን መልስ ሰጥተዋል።
ከጉያ አፉሪ ቁመለማፍ
ሚያዝያ 4/2019 ዓ.ም በኦሮሞ ነጻነት ተዋጊዎችና በአገር መከላከያ ሰራዊት መካከል የተኩስ ልውውጥ ታይዶ ነበር። ምክንያቱም መንግስት የኛን ተዋጊዎች ይከታተላል ፍተሻም ያደርጋል በዚህ ሂደት ውስጥ ተዋጊዎቻችን ተከላክለዋል ድልም አድርገዋል ከዛም በኋላ መከላከያው በጉልበት ስራ የሚተዳደሩ ሰላማዊ ዜጎች ላይ ተኩስ ከፍቶ በላሉ አሳቢ ብዙ ሰዎችን ገለዋል መንግስት ከገደለ በኋላ ይህንን የፈጸመው አይታወቅም ይላል የኛ ተዋጊዎች ተዋግተው ካሸነፉ በኋላ ከኋላ የመጣው ተጨማሪ ኃይል ነው ሰላማዊ ሰዎችን የጨረሰው በእኛ በኩል የሞተም ሆነ የቆሰለ የለም የተማረከ የነሱ ሰራዊት እንጂ እኛ አይደለም
ፈራና ሞትማት ቦጀኔ
ሲሉ ለቪኦኤ አብራርተዋል በቅርብ ርቀት ላይ ሆኖ ሁኔታውን ሲከታተል እንደነበር የተናገረ ማኝ ሁላና ይባላል አየው ያለውን ገልጿል
ይኖራራ በቂ ከከተት
ቦታው ድልድይ ላይ ነበር አሸዋውን የሚያወጡት በመንገድ ዳርቻ ነበር አሸዋውን በአይሱዙ የጭነት መኪና ላይ ሲጭኑ ነው አስሩም ሰዎች የተገደሉት የውስጥ ሱሪ ብቻ ነበር የለበሱት አሸዋ የሚጭኑበት አካፋም ይዘው ነበር በሁለት 3F መኪና የሚጓዙት ሲያልፏቸው በኦራል መኪና ውስጥ የነበሩት ተኩሱባቸው ብሏል የመከላከያ ሰራዊቱ ለህብረተሰቡ ስለሚያደርገው ጥንቃቄ የዞኑ ጸጥታ ኃላፊ እንዲህ ብለዋል የመንግስት ሰራዊት አባላት ለህብረተሰቡ የቆሙ መሆናቸውን የሚያሳየው በህዝብ መካከል ሆነው ሲተኩሱባቸው እንኳን እየተመቱም ቢሆን ህዝቡ እንዳይጎዳ መልሰው ለመተኩሳቸው እንዲሁም የኦነግ ታጣቂዎችም ከዛሬ ነገ ተምረው ይመለሳሉ ተብለው መተዋቸውም ሌላ ማሳያ ነው ሲሉ ለቪኦኤ ተናግረዋል። የኦሮሞ ነጻነት ግንባር ጦር መሪ ኩማባስ ተዋጊዎቻቸው ስነ ምግባር አላቸው ብለዋል። ከሰራዊቱ ስነ ምግባር መካከል ትልቁ ለህዝቡ ደህንነት መጠንቀቅና ህብረተሰቡ በሚንቀሳቀስበት ቦታ ላይ ውጊያ አይካሄድም ለዚህ ትልቅ ጥንቃቄ ይደረጋል በማለት ገልጸዋል። የኦነግ ሰራዊት አዲስ አበባ ከሚገኘው አመራሩ ጋር ከአንድ ወር በፊት መለያየቱን መግለጹን ዘጋቢያችን ገልሞ ዳዊት መዘገቡ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ወደ መጨረሻው ዘገባችን ነው የምናልፈው። ኢትዮጵያና ኤርትራን በትግራይ በኩል በሚያገናኙት የዛላምበሳ ራማና ሁመራ መስመሮች በኩል የጉምሩክ ስራን ለመፈጸም የሚያስችሉ እንቅስቃሴዎች በኢትዮጵያ ወገን ስለመጀመሩ ታውቋል። ሙልጌታ ጽፋ አጠር ያለ ዘገባ አለው።
የኢትዮጵያና ኤርትራ ግንኙነት ህግና ስርዓትን ተከትሎ መሄድ እንዳለበት ሁለቱም ሀገራት የተስማሙትን ለመተግበር በራማ ዛላምበሳና ሁመራ የጉምሩክ ጣቢያዎች የመክፈት እንቅስቃሴ መጀመሩን የኢትዮጵያ ጉምሩክ ኮሚሽን መቀለ ቅርንጫፍ ጽህፈት ቤት አስታውቋል። የጽህፈት ቤቱ ስራ አስኪያጅ አቶ ምህረት አብ ገብረመድህን ለአሜሪካ ድምጽ እንደገለጹት በዛላምበሳ የጉምሩክ ስራዎች የሚቆጣጠር የፌደራል ፖሊስ አባላትና የጉምሩክ ባለሙያዎች ሚያዝያ 27 2011 ዓ.ም መግባታቸው ገልጿል። በተመሳሳይም የፌደራል ፖሊስ አባላትና የጉምሩክ ባለሙያዎች ሚያዝያ 28 2011 ዓ.ም ወደ ራማ እንደገቡ ስራ አስኪያጁ ተናግሯል። ተጨማሪ የጉምሩክ ባለሙያዎች በዚህ ሳምንት ወደ አካባቢዎቹ ይገባሉ ብለዋል አቶ ምህረታብ። በሁመራ በኩል ደግሞ ከአሁን በፊት በሱዳን ድንበር አገልግሎት የሚሰጡ ባለሙያዎች ስላሉ ይህንን የማስፋፋት ስራ እየተፈጸመ ነው ብለዋል።
ራማ በዛላምበሳና በሁመራ በኩል ያው እነዚህ መከታተያ ጣቢያዎች ናቸው። በኢትዮ ኤርትራ የድንበር አካባቢ የሚገኙ ማለት ነው። ስለዚህ እነዚህ ላይ እቃዎች እንቅስቃሴ ሲኖር የዜጎችም እና የሌሎች መንገድ እንቅስቃሴም ይኖራል። ስለዚህ እነዚህ እንቅስቃሴዎች በሚደረጉበት ጊዜ ያው የህግና ስርዓት ተከትሎ የጉምሩክ አሰራር ተከትሎ መካሄድ አለባቸው የሚል ነገር ላይ ነው የሚወሰደው። ስለዚህ ጉምሩክ አንጻር የተሟላ አገልግሎት መስጠት በሚያስችል አግባብ የቅድመ ዝግጅት ስራዎችን እያሰራን ቆይተናል። ከዚህ ውስጥ የሚሆነው ያው አንደኛው የሰው ኃይል መድበናል። ይህም ወደ አካባቢ የማንቀሳቀስ ስራዎችን ጀምረናል። ያው የገቡ ማነው በሂደት የሚያልማሉ ማለት ነው።
አቶ ምህረታብ እንደገለጹት የሰራተኛ ማሟላት ስራዎች እየተጠቃለሉ መሆናቸውን አስረድቷል። ኢትዮጵያና ኤርትራ የሚያገናኙ አራቱን መስመሮች ተከፍተው ከቆዩ በኋላ በኤርትራ መንግስት መዘጋታቸውን ይታወቃል። እስካሁን የተከፈተ መስመር የለም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
የዛሬውን የጋቢና ቪኦኤ ጉዟችንን በዚህ አጠናቀናል። አድማጮች
አስተያየት ልሰጡን ከፈለጋችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም ያገናኘን ስናስተናግዳችሁ ያምሽነው ሀብታሙ ስዩምና
ጽዮን ግርማ ነበርን። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያብሮ ነው። ሲድራህም አብሮን ነበር። ደህና እደሩ።
Kun Radio Sagale Americati.